የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ እሁድ መስከረም 22/2011 ዓ.ም ምሽት ፕሮግራሙን ጀመረ። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኢሬቻ በቢሾፍቱ ሆራር ሰዲ ሐይቅ በሰላም ተከብሯል።
ባለፈው ጊዜ በወታደር ነበር የምንጠበቀው። ዛሬ ደግሞ በእኛ ፖሊስና በእኛ ቄሮ እንደዚህ ስለሚጠብቁን በደንብ ደስ ብሎናል።
የባሌ የኦዳ ሮባ አባ ገዳ አብይ መሐመድ ሲሩር ናቸው። ዘገባለን። በቤንሻንጉል ጉምዝ ከማሼ ዞን ለተቀሰቀሰው ግጭት የዞኑ አመራሮች በኦነግ ታጣቂዎች መገደላቸው ነው ሲል የክልሉ መንግስት አስታወቀ።
በኦነግ ምን ሆነ የኦነግን ባንዲራና አርባ ይዘው በምዕራብ ወለጋ የሚንቀሳቀሱ የታጠቁ ኃይሎች ይህን መንግስት ያደረገላቸውን የሰላም ጥሪ ባለመቀበል ተደጋጋሚ ጊዜ ጥቃት እያደረሱ ነው የሚገኙት እና ይሄንም ጥቃት የፈጸሙት እንደ ክልል እነዚህ አፈንጋጭ የሰላም ጥሪ ለመቀበል ፈቃደኛ ያልሆኑ የኦነግ የታጠቁ ኃይሎች ናቸው የሚል ነው በእኛ በኩል የደረስንበት ድምዳሜ።
የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ ዘላለም ጀለታ ናቸው። ይዘናቸዋል። የኦሮሞ ነጻ አውጪ ግንባር ኦነግ በበኩሉ የኦነግ ሰራዊት በእንደዚህ አይነት ተግባር ላይ አይሰማሩም ብለዋል።
የኦሮሞ ነጻነት ሰራዊት ህዝብን ለመዝረፍ፣ ለማስፈራራት ወይም ደግሞ ለመግደል የተደራጀ ሰራዊት አይደለም። የህዝቦች መብት ለማስጠበቅ የሚታገል ሰራዊት ነው እና ሁኔታዎች ተጣርተው ግልጽ እንደሚሆኑ ነው የምንጠብቀው። ባለው ሁኔታ ግን የኦሮሞ ነጻነት ሰራዊት ይህን ተግባር ፈጽሟል ብለን አናምንም።
የኦነግ ማዕከላዊ ኮሚቴ አባልና የግንባሩ ቃል አቀባይ አቶ ቶሌራ አዳባ ናቸው። በምሽቱ ዘገባችን ይዘናቸዋል። ጤና ይስጥልኝ አድማጮች፣ የምሽቱ ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
አመሰግናለሁ ጽዮን። ጤና ይስጥልን አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኢሬቻ በቢሾፍቱ ሆራ አርሰዴ ሐይቅ ዛሬ ተከብሯል። የመቻቻል ባህልና ትውፊቱን ለማጎልበት ሁሉም የአብሮ መኖርና መቻቻል ባህልን እንዲያከብር ጥሪ ቀርቧል። በሌላ በኩል ላለፉት 8 ዓመታት የገዳ ስርዓቱን ሲመሩ የነበሩት የቢርመጂ ቱለማ አባገዳ በየነ ሰንበቶ ለአዲሱ የሜልባ አባገዳ ጎበና ሆላ ኢሬሶ በትናንትናው ምሽት ስልጣናቸውን አስረክበዋል። ከቢሾፍቱ የደረሰንን ሙሉ ዘገባ ከዜና ቀጥሎ እናቀርባለን። በባህር ዳር ለሶስተኛ ቀን ተካሂዶ የዋለው የብሔረ አማራ ዲሞክራሲያዊ ንቅናቄ የብአዴን ጉባኤ የተለያዩ ውሳኔዎችን አሳልፏል። የስያሜና የአርማ ለውጥ አድርጓል። ስያሜው ከብሔረ አማራ ዲሞክራሲያዊ ንቅናቄ ወደ አማራ ዲሞክራሲያዊ ፓርቲ መቀየሩ ተገልጿል። የአገር ውስጥ መገናኛ ብዙሃን ባስነበቡት ዜና ደግሞ አቶ ደመቀ መኮንንን ጨምሮ ሌሎች በርከት ያሉ ነባር አመራሮች በክብር ይሰናበቱ ሲል የድርጅቱ ማዕከላዊ ኮሚቴ ጉባኤውን ጠይቋል። የወሰንና የማንነት ጥያቄን አስመልክቶ በስፋት ውይይት ሲደረግበት የቆየ እንደሆነ ሲታወስ፣ በዛሬው ጉባኤ ጉዳዩ ሕገ መንግስቱን መሰረት አድርጎ እንዲፈታ መወሰኑን ዘጋቢያችን አስቴር ምስጋናው ዜናውን አድርሳናለች። በሌላ ዜና 5ኛ ቀኑን የያዘው የህወሓት ድርጅታዊ ጉባኤ በዛሬ ውለው የተለያዩ ውሳኔዎችን ማሳለፉን የአገር ውስጥ መገናኛ ብዙሃን አስነብበዋል። ድርጅታዊ ጉባኤው በዛሬ ውለው የማዕከላዊ ኮሚቴ አባላት ምርጫ ያካሄደ ሲሆን የማዕከላዊ ኮሚቴ አባላት ቁጥርም ከ45 ወደ 55 ከፍ እንዲል ወስኗል። ድርጅታዊ ጉባኤው በዛሬ ውለው አቶ አባይ ወልዱን ጨምሮ 12 ነባር አመራሮችንም በክብር ማሰናበቱን ዜናው አስታውቋል። በውጭ ሀገር ዜና ኢንዶኔዥያ ውስጥ በደረሰው የመሬት መናወጡን ተከትሎ ከውቅያኖሱ በተነሳው ከባድ ጎርፍ ወይም ሱናሚ ያለቀው ሰው ቁጥር ከቀደመው አሃዝ ከጥፍ በላይ ጨምሮ 832 መድረሱ ተሰምቷል። ከሞቱት በተጨማሪ 540 ሰዎች መጎዳታቸውን የኢንዶኔዥያ ባለስልጣናት ገልጸዋል። የሞቱት ሰዎች ቁጥር አሁንም ይጨምራል ብለው እንደሚሰጉ ነው የገለጹት። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት እጩ ዳኛ ብረት ካቫኖን ጉዳይ በሚመረምረው የፌዴራል ምርመራ ቢሮ ኤፍቢአይ ስራ ዝርዝር ሁለንተና ውስጥ ገብተን አንቆጣጠርም ሲል ዋይት ሀውስ አስታወቀ። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ዛሬ ለፎክስ ኒውስ ቴሌቪዥን በሰጡት ቃለ መጠይቅ ነው ይህንን ያስታወቁት። በሌላ ዜና በሌላ የዩናይትድ ስቴትስ ዜና በከፍተኛ ትኩረት ሲጠበቅ የቆየው ፕሬዚደንት ዶናልድ ትራምፕና ምክትል ዋና አቃቤ ሕጉ ሮድ ሮዘንስቲን ተገናኝተው የሚነጋገሩበት ቀን እንዳልተወሰነም ዋይት ሀውስ አስታውቋል። ይህንን ያስታወቁት ሳራ ሀከቢ ሳንደርስ በሰጡት ቃለ መጠይቅ ነው። በመጨረሻም የናይጄሪያ ገዢ ፓርቲ ፕሬዚደንት ሞሐመድ ቡሃሪን በመጪው ዓመት በ2019 የካቲት ወር በሚካሄደው ምርጫ እጩ ተወዳዳሪው እንዲሆኑ መምረጡ ታውቋል። ቡሃሪ ባለፈው አርብ በገዢው ፓርቲ በተካሄደው ቅድመ ምርጫ አንድም ተፎካካሪ ሳይገጥማቸው መመረጣቸው ነው የተነገረው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ላይ ከዋሽንግተን ዲሲ የሚተላለፍላችሁ እሁድ መስከረም 2/2011 ዓ.ም ምሽት ፕሮግራም ነው።
እኔታች ቆሜ ነበረ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ ያቆሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ።
የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደምሴ ጣራ ናቸው፣ ይዘናቸዋል። አሁን ወደ ቀዳሚው ዘገባችን እንለፍ። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኢሬቻ በቢሾፍቱ ሆራ አርሰዲ ሐይቅ ላይ ዛሬ ተከብሯል። የመቻቻል ባህልና ትውፊቱን ለማጎልበት ሁሉም የአብሮ መኖርና መቻቻል ባህልን እንዲያከብር ጥሪም ቀርቧል። በሌላ በኩልም ላለፉት 8 ዓመታት የገዳ ስርዓቱን ሲመሩ የነበሩት የቢርመጂ ቱለማ አባገዳ በየነ ሰንበቶ ለአዲሱ የሜልባ አባገዳ ጎበና ሆላ ኢሮሴ በትላንትናው ምሽት ስልጣናቸውን አስረክበዋል። ሙክታር ጀማል ከቢሾፍቱ ተከታዩን ዘገባ አድርሶናል።
ኢሬታ የምስጋና ፕሮግራም በዘንድሮ ቢሾፍቱ በተካሄደው ስነ ስርዓት በዚህ መልኩ ሌሊት 11 ሰዓት ቀደም ብሎ ነበር አባገዳዎችና ተከታዮቻቸው ከአባገዳዎች ማዕከል በመነሳት ወደ ሆራ አርሰዴ ወይንም የአርሰዴ ሐይቅ ያመሩት። የኢሬቻው ፕሮግራም የዛሬው ዕለት ይሁን እንጂ የህዝቡ መሰባሰብ ከሁሉም ዞኖች የተውጣጡ ኦሮሞዎችና ከተለያዩ ክልሎች የመጡ ብሔር ብሔረሰቦች በትላንትናው ዕለት ከጠዋቱ ነበር ቢሾፍቱን ማድመቅ የጀመሩት። ከ20 ዓመት ቆይታ በኋላ ከካናዳ ሀገር የመጣው እንግዳም በዋዜማ የነበረውን ድባብ እንዲህ ነግረውኛል።
ስሜ ወልደ ሚካኤል በሪሶ ጉራሮ ይባላሉ። ያለፈ ጊዜም በሚዲያ እከታተል ነበረ። አሁን ደግሞ መቴን እንደዚህ ስናየው በጣም ልዩነት አለ። ተው ከተማ ሙሉ ነው፣ ሰው ነው፣ ጨዋታ ነው፣ ጭፈራ ነው። በጣም ደስ ይላል።
ኢሬቻ መሪዎ እያሉ እናቶችና አባቶች ወጣቶችም የተለያዩ ዘፈኖችን እየቀላቀሉ ምስጋና ለፈጣሪ የሚያደርሱበት ፕሮግራም ነው። ወጣት ኢያሱ መሐመድ ከአማራ ክልል ባቲ ነው የመጣው። በፕሮግራሙ መደመሙን ሁኔታውን መውደዱንም ነው የሚናገረው።
ያለፈው አመት መጥቻለሁ፣ ፍራቻ ነበረ። አሁን ጥሩ ነው፣ ምንም ፍራቻም የለም። እየተዝናናን እየኮራን እየሄደን ነው እዚህ ቢሾፍቱ ውስጥ።
በዚህ ዝግጅት ላይ የተለያዩ አባገዳዎች በመላ ኦሮሚያ ይገኛሉ። የአሜሪካ ድምጽ አግኝቶ ካነጋገራቸው አባገዳዎች ውስጥ አንደኛው በባሌ የኦዳሮባ አባገዳ አሊይ መሐመድ ሱሩርን ነው።
ባለፈው ጊዜ በወታደር ነበር የምንጠበቀው፣ ዛሬ ደግሞ በእኛ ፖሊስና በእኛ ቄሮ እንደዚህ ስለሚጠብቁን በደንብ ደስ ብሎናል።
ወጣት ጫላ ዋክሹማ ከብሾፍቱ በቅርብ ርቀት ከምትገኘው አዳማ የመጣ ቢሆንም ባለፉት ረጅም ዓመታት እየተከታተለ በነበረው የኢሬቻ ስነ ስርዓት ትውስታዎችንም እንዳለው ነው የሚናገረው።
ከዚህ በፊት የነበሩ የኢሬቻ በዓል አከባበር ትንሽ ለየት የሚያደርገው አሁን በነጻነት ነው ልናከብር የመጣ ነው። ከዚህ በፊት የነበሩት 1-7 ዓመት ተከታትያለሁ እና ትንሽ ከትግል ጋር የተገናኘ ድሮ ስርዓቱም በነበረበት ትንሽ ነጻነት የለንም እና እንደ ቄሮም እንደ ኦሮሞ ህዝብም በነጻነት መተን ባህላችን መግለጽ አንችልም። እንደ እምነትም የሚመጡ ሰዎች ነጻነት አግኝቶ መከበር አይችሉም ነበረ። አሁን ዘንድሮ ግን ለየት ይላል ብዬ አስባለሁ።
በዚህ ዝግጅት ላይ የተለያዩ ብሔር ብሔረሰቦች፣ የኦሮሞ ወዳጆችና ጎረቤቶች ታድመውበታል። ሰብሰብ ብለው በሲዳምኛ ከሚጨፍሩ ወጣቶች ውስጥ ቀረብ ብዬ ያናገርኩት አንደኛው ይህንን ነግሮኛል።
የመጣሁት ከአሳ ነው። ጆስ ይባላለሁ። ለመጀመሪያ ጊዜ ነው እየተሳተፍኩ ያለሁት። ሲዳማና ኦሮሞ ማለት የአንድ እናት የአንድ አባት ልጆች ናቸው፣ ወንድማሞች ናቸው እና ለዛ አንድነታችንን ለማጠናከር ምንድን ቢሾፍቱ ድረስ መተን ይሄው ልናከብር መተናል ከእናንተ ጋር።
በዛሬው ዕለት ቢሾፍቱ የተካሄደው የኢሬቻ ስነ ስርዓት በጣም ፍጹም ሰላማዊና በተረጋጋ መንፈስ የተካሄደ ነው። ከጸጥታ አንጻር በወጣቶች የተደራጀ ቄሮና ፎሌዎች በተቀናጀ በኩል ሰልፍ ሲያስጠብቁና ስርዓቱን ሲያከናውኑ አስደማሚ ነበር። የዘንድሮን ኢሬቻ እጥፍ ድርብ ካደረገው አንደኛው ስነ ስርዓት በትላንትናው ዕለት ቅዳሜ የተካሄደው የቱለማ አባገዳ የስልጣን ሽግግር ነበር። እውቁና ላለፉት 8 ዓመታት ቱለማንም ጨምሮ የኦሮሚያ አባገዳን በአጠቃላይ ሰብስበው ሲመሩ የነበሩት አባገዳ በየነ ሰንበቶ የቱለማ አባገዳ ስልጣንና ወንበራቸውን አሳልፈው ሰጥተዋል። ኦሮሞ አባገዳ ስርዓት ውስጥ በአምስት ፓርቲዎች ተከፋፍሎ የሚጠራ ሲሆን እያንዳንዱ ለ8 ዓመት እያስተዳደረ በ40 ዓመት ዙሩ ይደርሰዋል። ላለፉት 8 ዓመታት ቱለማን ሲያስተዳድር የነበረው የግርመጂ ፓርቲ ዘንድሮ ለሜልባ ስልጣኑን አሸጋግሯል። አባገዳ በየነ ሰንበቶም ይህ በፍቅርና በውዴታ የሆነ መሆኑን ተናግረዋል።
የገዳ ስርዓት ጦርነት የለውም። በምርቃት በመሳሳም 8 ዓመት እንዲያስተዳድር 8 ዓመት በኋላ ደግሞ ሌላው እንዲያስተዳድር ያስቀመጠ ስለሆነ እኛ ይኸው ዛሬ በስነ ስርዓት ሰጥተናቸዋል። በስነ ስርዓት በመሳቅ በእውነት በመሳቅ ነው። የገዳ ስርዓት በሆድ ውስጥ ቂም ይዘህ አትሰጥም። ሆድ ውስጥ ቂም ሰጥተህ ይዘህ ከሄድክ ራስ ወደ ራስ ይመለሳል። ስለዚህ እኛ አሁን በመሳሳብ ማነው የወሰደው? ከወንድም ወደ ወንድም ነው ሄደው፣ ሌላ ነገር የለም።
አዲሱ የቱለማ አባገዳ ጎበነ ሆላ ኢሬሶም ቢሆኑ ፓርቲያቸውን ሜልባን ወክለው ለዚህ እጩነትና ስልጣን ሲመረጡ ማንነታቸው በደንብ ታይቶ ሀቅነታቸው ተፈርዶላቸውን የፓርቲያቸው አባላት ነግረውኛል። አዲሱ የቱለማ አባገዳ ጎበነ ሆላ ኢሬሶ በስልጣን ጊዜያቸው ለኦሮሞ ሕዝብ ብቻ ሳይሆን ለሰፊዋ ኢትዮጵያ ብሔር ብሔረሰቦች አንድነትን የሚያጠናክር ስራ ለመስራት ዝግጁ መሆናቸውን ነግረውናል።
በኢትዮጵያ ውስጥ የምትኖሩት ብሔር ብሔረሰቦች፣ ኦሮሚያ ውስጥ የምትኖሩት ብሔር ብሔረሰቦች፣ የኦሮሞ ህዝቦች በዲሞክራሲ ያምናል፣ በአንድነት ያምናል። ቀደም ሲል አቅፎ ኦሮሞ ህዝብ 82 ብሔረሰቦችንም አቅፎ እንደምኖር እርግጠኛ ነኝ። አሁንም ቢሆን ህብረተሰቡ የኦሮሞ ህብረተሰብም ያልሆኑትም የሆኑትም አንድ ላይ እንዲኖሩ አንድ ላይ ወግና ባህል እንድኖራቸው ብዬ መልእክቴን አስተላልፋለሁ።
በዛሬው የኢሬቻ ስነ ስርዓት ላይ የአሜሪካ ድምፅ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሎሚ በዶን ለአጭር ጊዜ አግኝቶ አነጋግሯቸዋል። ወይዘሮ ሎሚም በተለይ ከተለያዩ ብሔር ብሔረሰቦች ከሲዳማ፣ ከጋሞ፣ ከአላባ፣ ከወላይታና ከተለያዩ አካባቢዎች ይህንን ድንቅዬ ስነ ስርዓት ለመታደም ለመጡት ምስጋናቸውን አቅርበው ዝግጅቱ ለየት ያለ መሆኑንም ገልጸውልኛል።
በሀገራችን ለሚገኙና በውጭም ለሚኖሩ ብሔር ብሔረሰቦችና ለኦሮሞ ህዝብ በሙሉ እንኳን ለዚህ ታሪካዊ በዓል አደረሳችሁ የሚል መልእክት ማስተላለፍ ፈልጋለሁ። በዓሉ በጣም ልዩ ነው። ልዩ የሚያደርጉት ሁለት ዋና ነገሮች አሉ። አንድም ሀገራችን በለውጥ ጎዳና በከፍተኛ ሁኔታ የተንቀሳቀሰችበት ባለችበት የብሔር ብሔረሰቦች አንድነት እየተጠናከረ በመጣበት ሁኔታ የሚከበር በዓል ነው። ሁለትም በኦሮሞ ህዝብ ዘንድ የሚታወቀው የገዳ ስርዓትን መሰረት ያደረገ የስልጣን ርክክብም ስለሚደረግ በጣም ታሪካዊ በዓል ነው። ያው ዕለቱ በጣም ደስ የሚል ነው። እንኳን አደረሰ።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ፣ ቢሾፍቱ። ጋጉራሪ ሁሌ አሸተ ጎሜ ሉሌ ነዲ ደማምቡ
ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በቤንሻንጉል ጉሙዝ ክልል ከማሽ ዞንና አጎራባች የኦሮሚያ ወረዳዎች በተከሰተው የጸጥታ ችግር ምክንያት የሰዎች ህይወት ማለፉን፣ ንብረት መውደሙንና በሺዎች የሚቆጠሩ ሰዎች መፈናቀላቸውን በአርብ ምሽት ፕሮግራማችን ዘገባ ማቅረባችን ይታወሳል። የክልሉ መንግስት ለዚህ ግጭት መነሻው የካማሽ ዞን አመራሮች በታጠቁ ኃይሎች መገደላቸው ነው ማለቱን መዘገባችንም አይዘነጋም። የታጠቁ ሲል የክልሉ መንግስት የጠራው በኦነግ ስምም ሆነ የኦነግ ባንዲራና አርማ ያዙ ታጣቂዎች ናቸው ብሏቸዋል። በቤንሻንጉል ጉሙዝ የተለያዩ ነዋሪዎችንና የክልሉ መንግስትና የኦነግ ቃል አቀባይን በጉዳዩ ዙሪያ አነጋግሬያቸዋለሁ። በካማሽ ዞን በለው ጅጋፎይ ያሶ ካማሽ አጋሎቲና ሰዳል በተባሉ በአጠቃላይ 5 ወረዳዎች ላይ ከመስከረም 17 ጀምሮ ከፍተኛ ግጭት ተቀስቅሶ በክልሉ ከሚገኙ ነባር ከሚባሉ ብሔረሰቦች ውጪ ያሉት የሚሰነዘርባቸውን ጥቃት ሽሽት ወደ አጎራባች ክልል ኦሮሚያ ቀያቸውን ጥለው መሰደዳቸውን ነዋሪዎች ገልጸውልናል። በዚህ ግጭት ነዋሪዎቹ በቀስትና በጦር ጭምር የታገዘ ጥቃት እንደደረሰባቸው፣ ቤት ንብረት እንደተቃጠለባቸው፣ ከቀያቸው እንደተሰደዱም ገልጸውልናል። ከዞኑ የተለያዩ ወረዳዎች ዛሬ የሚገኙበትን ሁኔታ ጠይቄያቸው ነበር። ሁሉም ስማቸው እንዳይገለጽ ጠይቀዋል። ከበለው ጅጋፎይ ተፈናቅለው ነቀምት የሚገኙት አንድ ነዋሪ
ነቀምት ላይ ነው ተቀምጠን ያለ ህዝብ ወደ 7 ቦታ ተከፋፍሎ ብዙ ቁጥር የለውም። በቃ በየቀኑ 6-7 መኪና ይገባል የተፈናቀለው። በጣም ያለ ተኩስ፣ ኃይለኛ ተኩስ ነው እየተከፈተ ያለ። የቀሩ ሰዎች በቃ በመኪና ሲጠፋ በእግር ተጉዘው ነው ዛሬ የገቡት።
የተጎዳ ሰው ታወቀ?
የተጎዳ ሰው እስካሁን ምንም አላወቅንም።
አርብ ዕለት የክልሉን ባለስልጣናት ስናነጋግር መከላከያ፣ ፌዴራልና የክልሉ ፖሊስ ገብቶ ነገሮች እየተረጋጉ ነው ብለውን ነበረ። ዛሬ አልተረጋጋም ማለት ነው?
ምንም አልተረጋጋም፣ ውሸት ነው። መከላከያ ገባት ማለት መከላከያዎች አመራርና ህዝቡ ከዚህ በታች እንዳትወርዱ ስለዚህ ያለን ብቻ ስራ ንሱም አባታው ሲሰዷቸው ትናንትና ከሶፌ ከተማው እስከ አንደኛ የምትባል ቀበሌ ድረስ እስከ በለው ድረስ ቤት ያለውን መደዳውን ቤት አቃጠለው ጨርሷል።
ነቀምት አሁን ምን እያገኛችሁ ነው? እያገኛችሁት ያለው እርዳታ አለ?
ነቀምት አካባቢ ሰው ውሃ ካሸገዋ እየሰጠን ነው፣ ምግብ እየሰጠን ነው። እስካሁን ምንም የበደለን ነገር የለም። ምኝታ ፍራሽ፣ እያንዳንዱ ሰው ፍራሽ ሁሉ ተሰጥቶት ነው ያለ። ፍራሽ ያላገኘው ሸራ ምናምን እየተሰጠ ነው ያለ። ልብስ ምን ግን እስካሁን ያገኘ ነው የለም።
በአጋሎቲ ወረዳ የሚገኙ ሌላ ነዋሪም ጠይቄያለሁ።
ተሰባስበን አንድ ላይ ነው ያለ ነው። በኦሮሚያ በኩል ኦነግ ሊገባ ነው ተብሎ እዛ አካባቢ ያው ያሉት ማህበረሰቦች ወደ ክልላችን ሊገቡ ነው ብለው ነባር ብሔረሰቡ ኩሚል ራሱን ለመከላከል ሲያስብ እዛ ያለውን ሰራተኛና ማህበረሰብ ወደ አንድ ቦታ አከማችቶ ጥበቃ እያደረገ እነሱ ለመከላከል ራሳቸውን እየጠበቁ ያለበት ሁኔታ አለ። ያው እኛ ግን አንድ ቦታ ተቀምጠን ምግብም እያለቀ ነው። ለጊዜው አንድ ላይ ተሰባስበን ያለ ነው።
እነማን ናቸው አንድ ላይ የተሰባሰባችሁት?
ያው የኦሮሞ ተወላጅና የአማራ ተወላጅ። እኔ ግን በእንትን አይገለጽም
ስምህ አይገለጽም። ምን ያህል ትሆናላችሁ?
እኔ በግምት ያው
ስድስት መቶ ሰባት መቶ እንሆናለን።
የተጎዳ ሰው አለ?
የተጎዳ በዱላ ካለ ለጊዜ ታክሞ እዛው መጠለያ ላይ ነው።
ሁሉም የከተማው ሰው ነው መጠለያ ውስጥ የገባው ወይስ ከተማው ሰው አለ?
ያው መጠለያ የገባው ሁለቱ ብሔረሰብ ነው። ሌሎች ለመከላከል ራሳቸውን ሲጠብቁ አብረው ጉዳት እንዳይደርስባቸው ተብሎ ወረዳው መስተዳደር ሰብስቦ አንድ ላይ ጥበቃ እያደረገ ነው።
አሁን አለ ማለት ነው ውጊያው?
ውጊያ አሁን እኛ አናይም፣ ግን ቀረፍ ላይ ተካ ላይ አለ ይላሉ፣ ግን እኛ የምናየው ነገር የለም።
የከተማው ወጣቶች በእናንተ ላይ ጥቃት አድርሰዋል?
አንድ ሰው ብቻ ነው።
አንድ ሰው ብቻ ነው። መከላከያና ፌዴራል ፖሊስ ገብቷል አልተባለም? በየወረዳዎቹ
እኛ ጋር ገባ፣ ብዙ ጊዜ ደውል ነው።
እና ማን ነው እየጠበቃችሁ ያለው ታዲያ?
የወረዳው ፖሊስ ነው።
ከማን ነው አሁን እናንተ እየተጠበቃችሁ ያላችሁት?
ያው እዛ ያለው የጉሙዝ ማህበረሰብ አለ አይደል? ኦነግ ገብቶ ይቆጣጠራል ወረዳውን የሚል ብር ይዞ ነው የተንቀሳቀሰ ኦነግ የሚታሰቡ። ስለዚህ በዛ ምክንያት እዛ ያሉ ሌሎች ማህበረሰብ ቆርሞች ጥቃት እንዳይደርስባቸው ለ
ከማሽ ከተማ ያሉ ሌላ ነዋሪ በበኩላቸው
ዛሬ ድባቡ ቆንጆ ነው፣ ምንም አይልም። መከላከያም ስላለ ችግሩ አለ ብለን የሚገምተው ዙሪያው አካባቢ አርሶ አደሮች ላይ እርምጃ ምናምን እየተወሰደ እየሞቱም ነው ነው እንጂ በከተማው አካባቢ አሁን ድባቡ ቆንጆ ነው።
ዙሪያው አካባቢ ማለት የት?
በከማሽ ከተማ ዙሪያ አካባቢ ያሉት አርሶ አደሮች አሉ። በእነሱን ላይ የግድያ የከቤት መፈናቀል አሁን ጠቅላላ አሁን ሆነ ዙሪያው ያሉት አርሶ አደሮች ወደ ከተማው ገብተው ዞኑ መስተዳድር አድራሽ ቦታ ሰጥቷቸው እዛ ተስቧል።
ዙሪያው የሚባሉት የት የት ናቸው? እስቲ ዙሪያውን ይጥቀሱልኝ። የት ማለት ነው?
ዙሪያ ተብሎ የሚጠቀሰው የጀሎ እዚህ ሄና ባጀሎ የሚባል ቀበሌ አለ። ከዛ አካባቢ የወጡ አርሶ አደሮች አሉ። ደቡባ ጅርማ የሚባል ቀበሌ አለ። ጅርማ ጎጦ የሚባል አለ። ከዛ የተነሱ አርሶ አደሮች አሉ። እነዚህ አሁን መጥተው የዞኑ መስተዳድርን መኪና እየጠየቁ ነበረ። አሁን እነሱ ደግሞ አረጋግጠናልና ወደ ቤት ተመለሱ እያሉ ነው። ያ መፍትሄ ያላገኘ እስካሁን። ለማንኛውም
የቤንሻንጉል ጉምዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋግሬያቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ። በዚህ ምክንያት የኢኮኖሚ ግጭት ይፈጠራል። ጉዳዩ የብሔር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት 3 ዓመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት 3 ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበረም ብለዋል። በጉዳዩ ዙሪያ አነጋግሬያቸው ነበር።
የሁለቱን ህዝቦች የልማት ተጠቃሚነት ለማረጋገጥ እና እንዲሁም በሁለቱ ክልሎች አጎራባች ወረዳ መካከል ያለውን ሰላም በዘላቂነት ለማረጋገጥ መስከረም 15 ቀን 2011 ዓ.ም የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ 14 ወረዳ ኃላፊዎች እንዲሁም የቤኒሻንጉል ጉሙዝ ክልል የከማሽ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጥቶ ተወያይተን መክረን ሁሉም ወደ የአካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም 16 ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊምቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም የታጣ በአጠቃላይ አመራሮች ላይ የህይወት ህልፈት ገጥሟል። የአካል ጉዳት የደረሰባቸውም አምኖ የንብረት ውድመትም ገጥሟል። እንግዲህ እንደሚታወቀው ቤኒሻንጉል ጉሙዝ በተለይ ከማሽ ዞንና ማኦ ኮሞ ልዩ ወረዳ በኦሮሚያን አቋርጠን የምንደርስባቸው አካባቢዎች እንደመሆናቸው መጠን በተደጋጋሚ ጊዜ መንገዶች ይዘጋሉ። ይሄ መንገድ መዘጋት ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ጉዳቶችን ያስከተለብን ነው የሚገኘው። በተለይ ማኦ ኮሞ ልዩ ወረዳ በአብዛኛው የኦሮሚያ ክልልን አርፍን የምናገኘው ልዩ ወረዳ እንደመሆኑ መጠን የቀበሌ አመራሮች ይታፈናሉ። የሚሊሻ ኃይሎች ላይ ትጥቅ እያስወረዱ መልሰው ንጹሐን ዜጎችን የሚያጠቁበት ሁኔታ ነው ያለው እና በዚህም ዙሪያ ላይ የተነጋግረን መክረን በተለያየንበት ወቅት ነው እንግዲህ እነዚህን አመራር ደፈጣ ተይዞ በተለይ እንደምታውቂው እንደ ሀገር ከዲሞክራሲ ምህዳር መስፋት ጋር ተያይዞ በርካታ ተቃዋሚ ኃይሎች በተለይ በውጭ ሀገር የነበሩ የፖለቲካ ፓርቲዎች፣ ድርጅቶች ወደ ሀገር ገብተው በሰላማዊ መንገድ ያለ ጦር መሳሪያ ከጦር መሳሪያ ውጭ በዲሞክራሲ ውስጥ ትግል እንዲያደርጉ በስምምነት ወደ ሀገር እየገቡ ያሉበት ሁኔታ ነው ያለው። ከዚህ መካከል አንዱ የኦነግ ኃይል ነው። ኦነግ በሰላማዊ መንገድ ሰላማዊ ትግል ለማድረግ ወደ ሀገር ገብቷል። በዚህም መሰረት በተለይ የታጠቁ ኃይሎቹ በኦነግ ስምም ሆነ የኦነግን ባንዲራና አርባ ይዘው በምዕራብ ወለጋ የሚንቀሳቀሱ የታጠቁ ኃይሎች ይህን መንግስት ያደረገላቸውን የሰላም ጥሪ ባለመቀበል ተደጋጋሚ ጊዜ ጥቃት እያደረሱ ነው የሚገኙት እና ይሄንም ጥቃት የፈጸሙት እንደ ክልል እነዚህ አፈንጋጭ የሰላም ጥሪ ለመቀበል ፈቃደኛ ያልሆኑ የኦነግ የታጠቁ ኃይሎች ናቸው የሚል ነው በእኛ በኩል የደረስንበት ድምዳሜ።
እነዚህ ታጣቂዎች የኦነግ ታጣቂዎች መሆናቸውን እንዴት አወቃችሁ? ታጣቂዎቹን ማንነት እንዴት ተለየ?
በተደረገው ተደጋጋሚ ግምገማም አንደኛ ይዘውት የሚንቀሳቀሱ የኦነግን ባንዲራ ነው ይዘው የሚንቀሳቀሱ የታጠቁ ኃይሎች ናቸው። በተደጋጋሚ ጊዜ የአካባቢውን ማህበረሰብ በተለይ የእኛን ወረዳ በተለይ ቤኒሻንጉል ጉሙዝ ክልል ያለውን ህዝብ እየሰበሰቡ እኛ የኦነግ ኃይል ነን ኦነጎች ነን ብለው እየሰበሰቡም ጭምር አቅጣጫ የሚሰጡበት ሁኔታም መኖሩን ከህዝቡም በተደጋጋሚ ጊዜ ባደረግናቸው ግምገማዎችም የደረስንበት መሆኑን ነው። ከዚህ ነው ዋና መነሻ።
የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አዳባም በጉዳዩ ዙሪያ አነጋግሬያቸዋለሁ።
ይህንን ጉዳይ ከአጠቃላይ ከሀገሪቱ ሁኔታ ጋር ማየት ያስፈልጋል። እንደሚመስለን ባለፉት ጊዜያት በልዩ ልዩ አካባቢ የኦሮሚያ ግዛቶች ውስጥ አካባቢ ከጎረቤት ህዝቦች ጋር ግጭቶች ሲከሰቱ ነበር። በሰሜንም በምስራቅም በደቡብም እንደዚሁም በምዕራቡ አካባቢ ግጭት ብዙውን ጊዜ የሚነሳው በእኛ ግምገማ፣ በኦሮሞ ነጻነት ግንባር ግምገማ ህዝቦችን ከህዝብ ጋር በማጋጨት በሀገሪቷ ውስጥ የሚታየው የዲሞክራሲ ሂደት ደናቀፍ የሚፈልጉ ብዙዎች ናቸው ብለን ነው የምናየው። የቤኒሻንጉል ህዝብና የኦሮሞ ህዝብ ለብዙ ዘመናት አብሮ ኖሯል። የዚህ አይነት ግጭትም ፈጽሞ ተከስቶ አያውቅም። የቤኒሻንጉል ህዝብና የኦሮሞ ህዝብ የተጣላበት ጊዜ የለም። በሽግግር ጊዜ ውስጥ ደግሞ ብዙ ልዩ ልዩ ሁኔታዎች ይፈጠራሉ። በዚህ አጋጣሚ የግል ጥቅምም ይሁን የቡድን ከዚያም አልፎ ሌላም አላማ ለማሳካት የሚንቀሳቀሱ ቡድኖች እንደሚኖሩ ግልጽ ነው። አሁን በቤኒሻንጉል ጉሙዝ አካባቢ የተከሰተው በአካባቢው ያለውን በቤኒሻንጉልና በኦሮሞ ህዝብ ወይም ደግሞ በሌላው ህዝብ መካከል ያለውን ግጭት እልባት እንዲያገኝ ለማድረግ የክልሉ የምዕራብ ወለጋ አስተዳደር ከአካባቢ ከሚገኙት የወረዳ አስተዳዳሪዎች እንደዚሁም የቤኒሻንጉል ጉሙዝ አስተዳዳሪ በአካባቢ ከሚገኙ ወረዳዎች ጋር በመስከረም 15 እና 16 ስብሰባ ሲያደርጉ እንደነበር ሰምተናል። ስብሰባ አድርጎ እንደነበር ያለውን ሁኔታ ከገመገሙ በኋላ ወደ አካባቢው በመሄድ ህዝቦቹን ለማረጋጋት ጥረት ሲያደርጉ ነበር። በዛ በኩል ሲሄዱ እንግዲህ ይህ እንደተባለው የሁለት ሰዎች ሞትና ቁስለት ያጋጥመዋል። በመንገድ ላይ ወደ ቤኒሻንጉል ጉሙዝ ሲያልፉ ይህ እንግዲህ የኦሮሞ ነጻነት ግንባር ሰራዊት ተልእኮ አይደለም። በሰላማዊ ሰዎች ላይ እርምጃ መውሰድ የእኛ ሰራዊት ይህንን አድርጋል ብለን አናምንም። በተለይ ከሶስት አራት ወራት ወዲህ በሀገሪቱ የሚታዩት አንዳንድ ነገሮች በኦሮሞ ነጻነት ግንባር ስም የሚሰሩ ብዙ ሁኔታዎች ነበሩ ማለት ነው። ባንዲራውን ይዘው መኪና አስቁሞ መዝረፍ፣ ህዝቦችን ዜጎችን እያስፈራሩ ንብረት መቀማት እና ሌሎች ወንጀሎችን ሲፈጸሙ ነበር። አሁንም እየተፈጸሙ ነው። ስለዚህ በእኛ አስተያየት ይህ ሁኔታ የኦሮሞ ነጻነት ሰራዊት ህዝብን ለመዝረፍ፣ ለማስፈራራት ወይም ደግሞ ለመግደል የተደራጀ ሰራዊት አይደለም። የህዝቦች መብት ለማስጠበቅ የሚታገል ሰራዊት ነው እና ሁኔታዎች ተጣርተው ግልጽ እንደሚሆኑ ነው የምንጠብቀው። ባለው ሁኔታ ግን የኦሮሞ ነጻነት ሰራዊት ይህን ተግባር ፈጽሟል ብለን አናምንም።
አቶ ቶሌራ ኦነግ ሰራዊት ሞ ይህን ፈጽመዋል ብለው አናምንም ብለዋል። ግን እንደው የኦነግ ሰራዊት ትጥቅ አለው ማለት ነው? አሁን ትጥቅ አልፈታም።
እንግዲህ የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን ለማካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ ሀገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷ ክፍል ውስጥ በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
ስለዚህ ምንድን ነው የምታረጉት? አሁን በሰላማዊ ትግል እንታገላለን ብላችሁ እንግዲህ ኢትዮጵያ ያላችሁት እያሰባሰብን ነው ብላችኋል። ምንድን ነው የምታረጉት? ሰራዊቱን ካሰባሰባችሁ በኋላ ምን ለማድረግ ነው ሀሳባችሁ?
እንግዲህ በአጠቃላይ ይሄ ሰራዊት ኦሮሞ ነጻነት የኦሮሞ ህዝብ ሲታገል የነበረ ሰራዊት ነው። ያለምንም ክፍያና ያለምንም የተለየ ጥቅም ህይወቱን ጉልበቱንና አስፈላጊውን ነገር ሁሉ ሲሰዋ የነበረ ነው። ይሄ ሰራዊት እንግዲህ ምን መሆን አለበት ወይም ደግሞ ቀጣይ ተልእኮ ምን ይሆናል የሚለው ከመንግስት ጋር በሚደረግ ስምምነት የሚቋጭ ይሆናል።
ትጥቅን በተመለከተ ሁሉም የታጠቁ የኦነግ ሰራዊት በእናንተ እና በአቶ ዳውድ ኢብሳ የሚመራው ብቻ ነው ትላላችሁ ወይስ ኦነግ አካባቢ ላይ የመከፋፈል ነገር ስለነበረ እናንተ የማታውቁት የታጠቀ ሌላ የኦነግ ሰራዊት ሊኖር ይችላል ብላችሁ ትገምታላችሁ? ምንድን ነው በዚህ ላይ ያላችሁ አስተያየት?
የኦሮሞ ነጻነት ግንባር አንድ ነው። ኦሮሞ ነጻነት ግንባር ነው። ከኦሮሞ ነጻነት ግንባር ውጭ የታጠቀ ኃይል አለ የሚለውን ነገር እኔ መልስ መስጠት አልችልም። በእኛ ስም ግን የኦሮሞ ነጻነት ሰራዊት የሚል በኦሮሞ ነጻነት ግንባር ስር የተደራጀ ኃይል አለ። ሌላው እንደ ቅድም ለመጥቀስ እንደሞከርኩት በኦነግ ሰራዊት ስም የግል አላማቸውን ለማሳካት በየቦታው የሚንቀሳቀሱ አሉ። ገንዘብ ከህዝብ የሚቀሙ፣ መኪና በማቆም አንዳንድ ወንጀሎችን የሚሰሩ ግሩፖች በየቦታው ይታያሉ ማለት ነው እንጂ ከዚህ ውጪ የኦሮሞ ነጻነት ግንባር ወይንም ደግሞ የኦሮሞ ነጻነት ሰራዊት አለ ብለን አናምንም።
አድማጮች፣ በቤንሻንጉል ጉምዝ ጉዳይ የሚነሱት ጉዳዮች በርካታ ናቸው። ቀሪውን ዘገባ በነገው ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። አመቺ የሆነውን ስርዓት ለመገንባት ኢትዮጵያ ከራሷ ባህልና ማህበራዊ አወቃቀር መነሳት አለባት ሲሉ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደምሴ ጻራ ተናግረዋል። በቡራዩ በሚኖሩ የጋሞ ተወላጆች ላይ የተፈጸመውን ግድያ ተከትሎ በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የታየውን የአንዳንድ ወጣቶች የጥቃት ሙከራ ከተከላከሉት አንዱ ናቸው ካኦ ደምሴ ጻራ። ይህንን መነሻ ያደረገው እስክንድር ፍሬው አነጋግሯቸዋል።
ሰሞኑን በጋሞ ጎፋ ዞን የሆነው የበርካቶችን ቀልብ ገዝቷል። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገቷል። ሊፈጸም የነበረ ጥፋት በጋሞ ወግ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7/2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ። ሐዘናቸውን ለመግለጽ፣ ተቃውሟቸውን ለማሰማት የከተማዋን አስተዳደር ዕውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካኦዎች፣ ማጋዎችና የአገር ሽማግሌዎች ከነዚህ ባንኮች ፊት አጥር ሆነው ቆሙ። ሳር ይዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ 42 ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ካኦ ደምሴ ጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም 7 የሆነውን እንደዚህ ያስታውሳሉ።
ወጣቶች ናቸው እንግዲህ ሲሄዱ እኛ ከኋላ እንከተላቸው ነበር። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበረ እና እሱን ሲያዩ ድንጋይ መወርወር ጀምራሉ። እኔ ታች ቆሜ ነበረ። ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸውም ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎችም ሽማግሌዎች እኔን አይተው መጥተው ግማሹ ከነገር ይቆማል ግማሹ ይንበረከካል እና በሄ እንግዲህ መጨረሻው ተማጽኖ ነው በባህላችን።
እርሶ ካውኖት ከሶ በታች ባለ የባህላዊ ማረግ ያሉ ናቸው ሌሎቹ የቆሙት? እስቲ ዝርዝራቸው ንገሩኝ። ሳሪዘን ተንበረከከን ቆመን ያሏቸው?
አዎ እኔ እንግዲህ በዛ ባህል መስረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ህጄ ቤቱን ከጀርባ አርጌ በሩ ላይ ነው ቆይቆምኩት።
ዘበኛው ነው ቆሙት?
አዎ ሳሪዬ ቆማለሁ። ዘበኞቹ ፈርቶ ቤቱን ዘጉ። ክፈቱ አልኳቸው። ክፈቱና ልቀቁ። ቢያ አስከፈት ቆምኩ። ከኔ
አንኩ እየሰራ ነበር በዛ ሰዓት?
በዛ ሰዓት እየሰራ ነበር ወይም ለመዝጋት ማሳብ ነበረው እንግዲህ ሰልፉ ከመጣ በኋላ። ስለዚህ ክፈቱ በሩን አልኩ። አትረበሹ ቆሙኩ ወጣችሁ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ 40 ምንጭ የነበሩ ሽማግሌዎች የሚመለከታቸው ሁሉ ሽማግሌዎች ሁሉ ይሄን እነሱ በማድረግበት ጊዜ መጣው ከነጋሪ ቆመው ይቆማል ሳር ይዘው የሚንበረከከው ይንበረከካል። በዛ መሃል እኔ እንግዲህ አልንበረከከም ለኔ አይፈቀድም እና የኔ ስራ መሃሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጄ ላይ ያለውን የካው ምልክቱን ማሳየት ነው።
የባህላዊ መሪነት ሰውን ምልክት ማሳየት ነው።
ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳይበት ጊዜ መቆም አለበት እና በዛው እግዚአብሔር ይስጣቸው አብዛኛው ከተማ ልጆች ናቸው ይሄን ባህል ጠልቀው የማያውቁ ናቸው። ሆኖም የሚያውቁት ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ።
በኦሮሚያ ኢንተርናሽናል ባንክና በአዋሽ ባንክ ላይ ሊፈጸሙ የነበሩ ተመሳሳይ ጥቃቶችም በዚህ መንገድ እንዲቆሙ መደረጉን ካኦደምስ ያስታውሳል። እናም የጋሞጎፋ ብሔረሰብ ካኦዎች ማጋዎች ቢታኒዎችና ያገር ሽማግሌዎች በቡራዩ ጉዳይ የሰከነ አካሄድ ተከትለዋል። በተግባር ተንቀሳቅሰዋል። በአርባ ምንጭ ሊፈጸም የነበረን ጥቃት አስቀርተዋል። ህይወት ታድገዋል። ንብረት አድነዋል። ጥፋት በጥፋት እንዳይመለስ ስተት በስተት እንዳይታረም አድርገዋል። ከኦሮሚያ አባገዳዎችና ያገር ሽማግሌዎች ጋር በመቀናጀት እየተካሄደ ያለው የሽምግልና ሂደትም እየተጠናቀቀ መሆኑን አብራርተዋል።
99% ሂደቱ ተካሂዷል። 1% ነው የሚቀረው።
እናንተ በሰላማዊ መንገድ በሰከነ ሁኔታ ነው ልትፈቱ እየጣራችሁ ያላችሁ። በማህበራዊ ሚዲያ ባንዳንድ ወገኖች የሚሰነዘረው ግን በዛ መንገድ አይደለም እየሄደ ያለውና ምንድነው መልክቶት እርሶ?
በኢትዮጵያ ውስጥ
እንደጋሞ ማህበረሰብ ባህላዊ መሪ ነው የሚነግሩኝ ምን ይላሉ?
ይሄ እነዚህ አሁን በማህበራዊ ሚዲያዎች እና በአንዳንድ ዜና ማሰራጫዎች የሚገለጸው ከፖለቲካ አቋሞች ጋር የተያያዘ ይመስለኛል። ስለዚህ በተለያየ ፖለቲካ አቋም ላይ ሆነው ወገንተኛ በሆነ መልክ ዜናውን ለማሰራጨት ስለሚፈልጉ አንድም ኢትዮጵያን እየጎዱ ነው፣ ሁለተኛም በኢትዮጵያ ውስጥ ያለውን የብሔር ብሔረሰቦቹን ጥያቄዎች፣ ፍላጎቶች እየተጫኑ ነው። በዚህ ምክንያት አንዱ የኢትዮጵያ ባህላዊ አደራ ራሱን የሚያደርግበት ሁኔታ አለ። ሌላኛው ደግሞ ኢትዮጵያን አፍራሽ አይነት አድርገው ይወስዳሉ። እንደዚህ አይነት ጫፍ የረገጡ አመለካከቶች ኢትዮጵያን ይጎዱዋታል። ስለዚህ እውነት ኢትዮጵያን የምንወድ ከሆነ የኢትዮጵያ አንድነት እንዲቀጥል ከተፈለገ ሁሉን አካታች የሆነ አመለካከት እንዲኖር ፈልጋለሁ። ከዚህ ቀደም ፖለቲካ ሰው ሆኜ ቆይቻለሁ። ላለፉት 47 ዓመታት ነው በኢትዮጵያ ፖለቲካ ውስጥ የተንቀሳቀስኩት። በቂ ግንዛቤ በቂ እውቀት አለኝ ብዬ አምናለሁ። በእርግጥ ወጥና ሙሉ የሆነ እውቀት ባይኖረኝም ለኔ የሚበቃ ለኢትዮጵያ አስተዋጽኦ የማደርግ ብቃት ላይ ነኝ ያለሁትና ይሄ ነገር መብረድ አለበት። በአብዮቱ ወቅት በኢያፓና በመኢሶን መካከል እንደሚደረገው አይነት ውጥረት አሁን ለመፍጠር የሚፈልግበት አቅጣጫ አለ። ስለዚህ ይሄ ነገር በሰከነ አይነት መሄድ አለበት። ይሄ ለውጥ ለኢትዮጵያ የመጨረሻ ይመስለኛል። ይሄ ለውጥ ደግሞ የመጣው በኢትዮጵያ ህዝብ ተጋድሎ መስዋዕትነት፣ ውርደት፣ መሰደድ የመጣ ነገር። ይህ የህዝብ ፍላጎት ጫና ኢህአዴግን ዛሬ በሁለት ከፍሏል። ስለዚህ ለውጥ ፈላጊና የህዝብ ስሜት ተጠባቂ የሚለው ወገን ሲወጣ በድሮው እንቀጥል የሚሉ በአብዮታዊ ዲሞክራሲ አካሄድ አይነት እንቀጥል የሚሉ ወገኖች በኢህአዴግ ውስጥ እንደተፈጠሩ ይሰማኛል። ስለዚህ እነዚህ በድሮ መንገድ እንሂድ የሚሉት ወገኖችም የኢህአዴግ ድርጅት አባላትም ቢሰክኑ አደብ ቢገዙና አሁን ህዝቡ ፈልጎት የመጣውን የለውጥ ጥያቄ ለመመለስ ቢዘጋጁ ይሄ አንድ የኢትዮጵያን አንድነት ለማስጠበቅ እንደ አንድ መሳሪያ እንደሚያገለግል ተስፋ አደርጋለሁ። ሁለተኛው በመገናኛ ብዙሃን ላይ አሉ ሰዎች ብርቱ ጥንቃቄ ማድረግ አለባቸው። ገለልተኛ መሆን አለባቸው። የታሪክ ሰውና መገናኛ ብዙሃን አንድ ናቸው። ታሪክ አድሎ አያውቅም። የተደረገውን ድርጊቱን ነው የሚተርከው። ትርጉም መስጠት የለበትም። አንድ የታሪክ ምሁር የተደረገውን ነገር ድርጊቱን በሀቅ ካስቀመጠ በኋላ በታሪክ ውስጥ ኢንተርፕሬቴሽን የሚባል አለ። ለመተርጎም ከፈለገ የራሴ አስተያየት ብሎ መተርጎም ይችላል። የዜና ሰዎችም የተደረገውን ነገር ከእውነተኛው ምንጭ አግኝቶ ማሰራጨት ነው። የራሳቸውን ፍላጎት፣ የራሳቸውን አቋም፣ የራሳቸውን ፍላጎት ወይም አመለካከት ማንጸባረቅ የለባቸውም። አደባልቀው ይሄ መረጃ ነውና መረጃ የተሳሳተ ወደ ህዝብ ከገባ በኋላ መልሶ ለማውጣት መልሶ ለመንቀል እጅግ ብዙ ጉልበት ይጠይቃል። ጦር ከፈታው አገር ወሬ የፈታው አገር ይሄ በእውነቱ የኢትዮጵያውያን ምሳሌ አነጋገር ነው። ዛሬ በዜና ማሰራጫ ላይ ያሉት ልጆች ይሄንን የኢትዮጵያ ልጆች መስማት አለባቸው።
እዚያ አቶ ደምሴ አካው ደምሴ እንግዲህ እርሶ ከፍተኛው የጋሞ ብሔረሰብ ባህላዊ ወይም ሃይማኖታዊ መሪ ነዎት። የዘመኑ ወጣቶች ሳይቀር እንደሚሰሙትም ባለፈው 40 ምንጭ በተካሄደው ሰልፍ ወቅት ተመልክተናል። ከዚህ አንጻር በማህበራዊ ሚዲያ ላይ የቡራዩን እንግዲህ ያመነሻ አድርገው የተለያየ ሐሳብ ልውጥ ለሚያደርጉ ሰዎች እርሶ በዋነኛነት ጥቃት እንደደረሰበት የጋሞ ማህበረሰብ መሪ የሚያስተላልፉት መልእክት ምንድነው? ምንድነው አስተያየቶት?
ዜና ማስ ሚዲያዎች እና እነዚህ
ሶሻል ሚዲያ
ማህበራዊ ሚዲያዎች በተለይ መጠንቀቅ አለብን። ይሄ ትንኮሳ አይነት መረጃዎችን ማስተላለፍ ቢቆጠቡ በኢትዮጵያ ስም አደራ ነው የምለው። የኢትዮጵያን አንድነት የሚጠብቁ ከሆነ ማለት የሚፈልጉ ከሆነ መጠንቀቅ አለባቸው። ኢትዮጵያ እኮ ለየት ያለች ሀገር ናት። ብርቱ ባህል ያላት ሀገር ናት። ብርቱ ሃይማኖት የምትከተል ሀገር ናት። ብዙሃን ህዝቦችን የያዘች ሀገር ናት። በቋንቋ፣ በባህል፣ በመሳሰለው ሁሉ በማህበራዊ አወቃቀር የተለያዩ ህዝቦችን አካታ ይዛ አርግዛ የተቀመጠች ሀገር ናት። ስለዚህ እያንዳንዱ ተነስቶ የራሱን ጎሳ የራሱን ብሔረሰብ የሚወክል ሀሳብ ብቻ እየሰነዘረ አንድነቱ ላይ ጦር መወርወሩ ማንንም አይጠቅም። ሁለተኛ የኢትዮጵያ ዋስ የሆነ የትኛው ወገን ነው? የትኛው ፓርቲ ነው? የትኛው ወገን ነው? ኢትዮጵያ እኮ የሁላችን ነው። የኢትዮጵያ ችግር ምንድነው ነው እንደዚህ አይነት ጥያቄ ብትጠይቅ፣ የኢትዮጵያ ችግር የህዝቦቹ አይደለም፣ ፍትሃዊ ስርዓት ማጣት ነው። ዴሞክራሲያዊ ሰብአዊ ስርዓት ማጣት ነው። ይሄ እንዴት ይመለሳል ነው። ይሄ እድል ለሁለተኛ ጊዜ ተገኝቷል። ከኃይለ ሥላሴ ወደ ደርግ ስልጣኑ ሽግግር በሚደረግበት ስጋት ነበር። አሁን ከደርግ ወደ ህዝባዊ ወያኔ ሓርነት መሪነት ሽግግር ሲደረግም ስጋት ነበር። አሁን ከኢህአደግ ወደ ዴሞክራሲያዊ ስርዓት ሽግግሩ በሚደረግበት ጊዜ ይህንን ሁሉም ዓለምም ኢትዮጵያም በደስታ ነው ተቀበሉት። ይሄ ሽግግር ሰላማዊ በሆነ መልክ በተመከረ መልክ ወደ ሽግግሩ ቢሄድ በጣም ደስ ይለኛል። እዚ ላይ አንድ ነገር ለመናገር እፈልጋለሁ። ኢትዮጵያ እንደ አገር ከጀመረችበት እስከ 1966 ድረስ የመጣችበት ኢትዮጵያዊ ሆና አድጋ ነው የመጣችው። ስርዓቷ ሁሉ ኢትዮጵያዊ ነበር። የዩኒቨርሲቲ ተማሪዎች ባደረጉት ትግል ሮታ ዓለማዊ አካሄዳቸው ከኢትዮጵያ ጋር ማች የማያደርግ እድገቷ ጋር፣ ባህሏ ጋር፣ ሃይማኖቷ ጋር የማይጣጣም አመለካከት ይዘው በመምጣት ኢትዮጵያን በቆመችበት እንድትቀርና የባዕድ አመለካከት ኢትዮጵያ ላይ እንዲተከል በማድረጋቸው ዛሬ ኢትዮጵያ አንድ ስትፈርስ፣ አንድ ስትገነባ፣ አንድ ስትፈርስ እዚህ ደርሳለች። ለኢትዮጵያ ወዳጆችም ለኢትዮጵያውያንም ለማስተላለፍ የምፈልገው ይሄ ነው። በተለይ ለምሁራን፣ በተለይ የትኞቹ ምሁራን፣ ያ ትውልድ የተባለው ወደኋላ መመለስ አለባቸው። 44 ዓመት እውነት ምሁራን ከሆኑ ኢትዮጵያን የሚወዱ ከሆነ ኢትዮጵያ ጠቅላላ እድገቷ በ1966 ላይ ነው የቆመ እውነተኛ እድገቷ። ከዛ ወዲህ እየተቀበልን የመጣ ነው አርቲፊሻል ውሰት ስርዓት። ወደኋላ ተመልሶ ከ66 ወደፊት ኢትዮጵያ የምትሆነው 21ኛው ክፍለ ዘመን ውስጥ ፍትሐዊ ስርዓት ኢትዮጵያ ልትመስረት የምትችለው ከራሷ ተነስታ ከራሷ መጨረስ አለባት። ስለዚህ ወደ ኋላ መመለስ አለባቸው፣ ማጥናት አለባቸው። ኢትዮጵያን እንፈልጋት፣ ኢትዮጵያን ምሁራን ይፈልጉ፣ ራሳቸውን ይፈልጉ። ከዛ የተነሳ ስርዓት፣ እዛ ላይ የተገነባ ስርዓት ማለትም ካለፈውም ከአንደኛው ክፍለ ዘመንም በመውሰድ የተቀናጀ ኢትዮጵያዊ የሚመስል ስርዓት መፍጠሩ ኢትዮጵያን ለዘላለም አንድ ያደርጋታል የሚል እምነት አለ። ወደ ኋላ እንመለስ፣ በተለይ በተለይ ምሁራንን የሚማጽነው ይሄ ነው እንጂ ይሄ ተቀባብሎ በቃላት የሚረጋገጡት ነገር የትም አያደርስንም። ለኢትዮጵያ ዋስትና አይሆንም። እቺን መልእክት በደንብ እንደምታስተላልፍ ተስፋ አደርጋለሁ። ስለዚህ ኢትዮጵያ ከራሷ መነሳት፣ ከራሷ ባህል መነሳት፣ ከራሷ የማህበራዊ አወቃቀር መነሳት ስለዚህ እዚህ ላይ ቆመናልና አሁን ለአንደኛው ክፍለ ዘመን አመች የሚሆነውን ስርዓት ከመጀመሪያው ተነስተን ወደ ፊት እናመልከት የሚሉ ኢትዮጵያውያን ናቸው። ኢትዮጵያን በእውነት የሚወዱና ኢትዮጵያን ሊያቋቁሙ የሚችሉት አሁን ተመልሰን 66 ላይ የነበረውን 69 ላይ የነበረውን እርግጫ ውስጥ ከገባን ኢትዮጵያን በትነን እናርፋታለን። ሌላ ምንም እናገኘው ነገር የለም። አንድ ማስተላለፍ ደግሞ የሚፈልገው ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች ተብሎ ሲነገር
ወደ እግዚአብሔር ትዘረጋለች
ወደ ሰማይም ይባላል ወደ እግዚአብሔርም ይባላል። በህይወቴ ይሄ ነገር አሁን ተግባራዊ የሆነ ነው የሚል እምነት አለኝ። ይሄ ለውጥም በዚህ ነው የመጣው። የኢትዮጵያን ህዝብ እግዚአብሔር አነሳስቶ ወደዚህ ለውጥ እንዲመጣ አድርጓል። እግዚአብሔር ደግሞ ራሱ መጥቶ አይደለም የሚፈጽም፣ በሰው ላይ አድሮ ሰውን ያመጣል። ምናልባት ጠቅላይ ሚኒስትር አብይ የዚህ የእግዚአብሔር መሳሪያ ሊሆን ይችል ይሆን? ምክንያቱም የሚያፈልቃቸው አመለካከቶች ለኔ ለት ያሉ ናቸው። ከሁሉ በላይ ለምሳሌ የኢትዮጵያ ኦርቶዶክስ ተከፋፍሎ ኢትዮጵያን ከየት እናገኛለን ነው ያለው። ኢትዮጵያ የተመሰረተችው በኢትዮጵያ ኦርቶዶክስ ሃይማኖት ትሩፋት ላይ ነው። እውቀቷ፣ ማንነቷ፣ ባህሏ በተለይ ሰሜኑን በጣም ቢመለከትም ግን ከምኒልክ በኋላ መላውን ኢትዮጵያ በሚያጠቃልል ሁኔታ የኢትዮጵያ ኦርቶዶክስ ሃይማኖት ማለት ኢትዮጵያ ማለት ነው። ይሄ ልጅ ይሄንን ነው የጠቀሰው። በእውነት ይሄን በተቀሰበት ጊዜ እኔ እንባዬ ነው የመጣው። የኢትዮጵያን ቁስል አግኝቷል ነው ያልኩት። አሁን የሚናገራቸው ነገሮች ሁሉ በእውነት ለየት ያለ ይሄ እግዚአብሔር ጸጋ ነው። እግዚአብሔር በሱ አድሯል ባይ ነኝ። ብንሰማው፣ ብንተባበረው፣ በደከመበት ብናጠነክረው፣ በሚሳታትበት ልጅ ነውና የአርባ ምናምን ዓመት ጎልማሳ ነው። ስለዚህ በደከመበት እና በሚሳሳትበት ሁኔታ ቀርበን ብንመክረው፣ ብናበረታታው አሁን ይህ ለውጥ በእርግጥ የእግዚአብሔርና የኢትዮጵያ ሕዝብ ነው። ይህ ጠቅላይ ሚኒስትር ሰምቷል። እግዚአብሔርም ምልክት የሰጠው ይመስለኛል።
የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ ፓርቲ አመራር አባል ከሆኑት ከአውደ ምሴ ጻራ ጋር ያደረግኩት ቃለ ምልልስ በዚህ አልተቋጨም። ከሌላ ዘገባ ጋር እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voahorn.mob ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር @voamharic ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎሄርዝ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። ጽዮን ግርማ ነኝ አብሬያችሁ ያለሁት። አሁን ወደ ቀጣዩ ዝግጅታችን ልውሰዳችሁ። የተባበሩት መንግስታት ድርጅት 73ኛው ጠቅላላ ጉባኤ ኒውዮርክ ላይ የተካሄደ መሆኑን ስንዘግብ ሰንብተናል። ሰለሞን አባተ እዛው ኒውዮርክ ነው የሚገኘው፣ በስልክ መስመራችን ላይ ይዤዋለሁ። ሰለሞን እንደምናመሸ።
እንደምናመሸሽ ሲሆን እንደምናችሁ የተከበራችሁ አድማጮቻችን፣ በጣም ደህና ነኝ።
እነሱን ወክዬ ደህና ነን እላለሁ። ሰለሞን እንግዲህ ኒውዮርክ ሞቅ ያለች ከተማ ነች። በተለይ ታይም ስኩዌር እንደው የሚተራመስባት ቦታ ናት። እና ዛሬ ምን ትመስላለች ኒውዮርክ? የት ነህ?
ኒውዮርክ አሁን ያለሁት ሀርለም የሚባል ወረዳ ውስጥ የጥቁር አሜሪካውያን በአብዛኛው መኖሪያ እንደሆነ የሚታወቅ የጥቁር አሜሪካውያን ታሪክ በብዛት የሚገኝበት ኒውዮርክ ወረዳ ነው። እዛ ቸርች ኦፍ አቢሲኒያ የሚባል ቤተ ክርስቲያን አለ። የዛሬ ከ210 እና 220 ዓመት በፊት ከኢትዮጵያ የተነሱ 400 የሚሆኑ ነጋዴዎች፣ ኢትዮጵያውያን ነጋዴዎች የከፈቱት ቤተ ክርስቲያን ነው የመሰረቱት እና በዚህ በምዕራቡ ክበብ በጠቅላላው ማለት ነው የመጀመሪያው ጥቁር ቤተክርስቲያን ነው እና በጣም ታሪካዊ ቦታ ነው። በጣም የሚከበር ቦታ ነው። እሱን ለማየት መጥቼ ቸርች ኦፍ አቢሲኒያ ውስጥ ነው አሁን ያለሁት።
ከታይም ስኩዌር እንደው ቤተክርስቲያን ላይ ማድረግህ ማረፊያህን በጎ ነው።
ለጽድቅ ይሆናል።
ለጽድቅ ይሆናል እና በመልካም ይታያል። ወደ ጉባኤው ልመልስህ እና ጉባኤው እንዴት ነው ሲካሄድ የሰነበተው? እንግዲህ በተደጋጋሚ ከሰኞ እስከ አርብ በነበረን መደበኛ ዝግጅት ላይ ጉባኤው ከተጀመረ ጀምሮ ሪፖርቶችን ስታሰማን ነበረ። ሐሙስ ዕለትም የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ያደረጉትን ንግግር አስደምጠህናል። ትላንትና ደግሞ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ንግግር አድርገው ነበር። እስቲ ካተኮሩባቸው እንደው አንኳር ጉዳዮች አጠር አድርገህ ለአድማጮቻችን አስተላልፍልን።
እሺ፣ እንግዲህ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ በትናንትና ከቀትር በኋላ ንግግራቸው በአብዛኛው ያተኮሩት የተባበሩት መንግስታት ድርጅት በ2009ና በ2011 ዓ.ም በአውሮፓ የዘመን አቆጣጠር ማለት ነው የዛሬ 9 ዓመት እና የዛሬ 7 ዓመት አካባቢ በጣለባት ኤርትራ ላይ ማዕቀብ ላይ ነበረ። እንግዲህ ኤርትራ ሶማሊያ ውስጥ ከአልሻባብና ከታጣቂ ቡድኖች ጋር ቁርኝት ወይም ትግግዝ አላት የሚል ክስ ነበረ ያን ጊዜ የነበረው። ታስታውሻለሽ፣ ኢትዮጵያም በጣም የመረረ ቅሬታና ክስ ነበራት ኤርትራ ላይ እና ከዛ ጋር ተያይዞ የተጣሉባት ማዕቀቦች እንዲነሱ ነበር ጎትጉተው ሲጠይቁ የነበረው በትናንትናው ንግግራቸው። ከዚህ በፊት ከነበረው የኤርትራ ማዕቀብ እንዲነሱላት ጥያቄዎች ለየት የሚለው የኤርትራ ሕዝብ የሰራው ጥፋት የለም፣ ያደረሰው በደል የለም፣ ማንም ላይ ያደረሰው ጉዳት የለም። ስለዚህ ይሄ ማዕቀብ እንዲነሳ ብቻ ሳይሆን የምንጠይቀው እንዲነሳልን አንለምንም ብለዋል። አንለማመጥም፣ ይህ ማንሳት አለባችሁ ነው ያሉ። እንደውም እሱ ብቻ ሳይሆን እስካሁን ድረስ ያለምንም ጥፋት የኤርትራ ህዝብ ላይ ለደረሰው ጉዳት በእነዚህ ማዕቀቦች ምክንያት ማካካሻ ሁሉ እንዲከፈለን እንጠይቃለን ነበር ያሉት በትናንትና ንግግራቸው። ይቅርታ፣ የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ጠይቃለች ኢትዮጵያ እና ይህንኑ የሚያጠናክር ነበረ።
ቀደም ሲልም እንግዲህ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የተጀመረውን ወዳጅነት አስመልክቶ የኢትዮጵያ መንግስት ለአንቶኒዮ ጉተረዥም ይህንን መልእክታቸውን አስተላልፎ ነበር፣ ይህን ማዕቀቡ ቢነሳላት የሚለውን። እስቲ ሰለሞን፣ እነዚህን ጉዳዮች ሰፋ አድርገህ የትንታኔ ባለሙያዎችን ጋብዘህም ትመለስበታለህ። የሶማሊያውስ ምንድን ነው ያተኮረበት ጉዳይ? የሶማሊያ የውጭ ጉዳይ ሚኒስትር
አንቺ ባልሽው ላይ ኤርትራን አስመልክቶ አክል ለማድረግ ኢትዮጵያ በዚህ በኤርትራ ዓለም አቀፍ ግንኙነቶች ጉዳይ ላይ ንቁ የሆነ ተሳትፎ እያደረገች ነው፣ ትግል እያደረገች ነው። የታዘብኩትን ነገር ልንገርሽ። እዛው አደባባይ ከዚህ በፊት እንደ ባላንጣ መሆናቸው በግልጽ በሚያስታውቅ ሁኔታ ነበረ ሁለቱም የሁለቱም ሀገሮች ልኡካን ቡድኖች ጠረጴዛዎቻቸው ላይ ቁጭ ብለው ተኮራርፎ የሚቀመጡት። በዚህ ጠቅላላ ጉባኤ ላይ ያየሁት ግን እንደ አንድ ቡድን እንደ አንድ ቲም የሚንቀሳቀሱ ይመስሉ ነበረ። እንደውም አንዳንድ ጊዜ አንደኛው ወደ ሌላኛው መቀመጫ እየሄደ መሀላቸው የአንድ ሀገር መቀመጫ ብቻ ነበረ፣ ወደዛ እየተሸጋገሩ የሚነጋገሩበት። አንደኛው የውጭ ጉዳይ ሚኒስትር ንግግሩ እንደጨረሰ ሁሉም አብረው ነበረ የሚያጨበጭቡት እና የሞቀ አይነት ግንኙነት በሁለቱ መካከል እንዳለ በዓለም አደባባይ ላይ እያሳዩ ነው ያሉት ሁለቱ። ወደ ሶማሊያው ጉዳይ ልምጣና የሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም ካድሊ ኦማር በምሽት ላይ ነበረ ንግግራቸውን ያደረጉት። በአብዛኛው ያተኮሩት መንግስታቸው ሀገሪቱ ወደ መረጋጋት እየወሰዳት እንደሆነ ጠናከረ መንግስት ሊፈጠር እያደረገ ያለውን ጥረት በዓለም አቀፍ ጉዳዮች ላይ ሶማሊያ ከራሷ አልፋ ማለት ነው በዓለም አቀፍ ጉዳዮች ላይ ሁሉ እየገባች አስተዋጽኦ ለማበርከት ጥረት እያደረገች መሆኗን ተናግረዋል። በሚቀጥለው ህዳር ከአንድ ወር በኋላ ማለት ነው ምርጫ እንደሚካሄድ እና በዛ ላይ ጥሩ፣ ግልጽ፣ ታማኒ፣ ፍትሐዊ የሆነ ምርጫ እንዲካሄድ ለማድረግ መንግስቱ እየሰራ መሆኑን፣ የሴቶችን ተሳትፎ ለማሳደግ ቢያንስ 13% የሚሆን መቀመጫ ለሴቶች ክፍት እንዲሆን በምርጫዎቹ ላይ ሁሉ ማለት ነው መንግስታቸው ወስኖ እየተንቀሳቀሰ መሆኑን ተናግረዋል። ኬንያ የሚገኙ የሶማሊያ ስደተኞችም ወደ ሀገራቸው የሚመለሱበትን ሁኔታ እያመቻቸው በፈቃዳቸው ማለት ነው እያመቻቸ መሆኑን መንግስቱ ተናግረዋል። እንግዲህ እንደምታውቂው አሚሶም የአፍሪካ ህብረት ኃይል በዚህ በ2018 እየቀነሰ ይሄዳል ተብሎ ነው የሚጠበቀው። ሶማሊያ ለዛም እየተዘጋጀች መሆኗን ነው የተናገሩት የውጭ ጉዳይ ሚኒስትር ሰላም ሀድሊዬ ኦማር።
እንግዲህ ሰለሞን፣ አንተም እንዳልከው ዘገባዎችም እንደሚያሳዩት በዚህ በአፍሪካ ቀንድ በምስራቅ አፍሪካ አካባቢ ሀገራቱ ወደ ሰላም የሚያደርጉትን ጉዞ ያጠናከሩ መምጣታቸውን ነው እና በቀጣይ አንተም ይሄ በአፍሪካ ቀንድ አካባቢ ያለው የሰላም ጉዞ አገር ውስጥስ ወዴት ያደርሰው ይሆን፣ ወዴት ይቀጥል ይሆን የሚለውን ተንታኞችን ይዘህ እንደምትመለስ ተስፋ አረጋለሁ። እንደው ሰዓት ስለሌለን ነው ቆረጥ ቆረጥ ማደርግህ ውስጥ ስላለው አሁን ባለስልጣን ነኝ ማይኩን ስለጨበጥኩ። ሰለሞን በጣም እናመሰግናለን ላደረስከን ቅኝት። እንግዲህ ስትመለስ ደግሞ ሰፋና ጠንከር ያለ ሪፖርቶችን ይዘህልን እንደምትመለስ ተስፋ እናደርጋለን። መልካም ኒውዮርክን ሰላም በልልኝ።
እያስተላለፍኩ ነው። ላንቺን መልካም ጊዜ ይሆንልሽ።
ሰለሞንን እናመሰግናለን። ፕሮግራማችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋችሁ።
ጽዮንንና ሶሎሞንን እናመሰግናለን ለዝግጅታቸው። ማጠቃለያ ዜና እናሰማና እንሰናበታለን። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኢሬቻ በቢሾፍቱ ሆራ አርሰዴ ሐይቅ ዛሬ ተከብረዋል። የመቻቻል ባህልና ትውፊቱን ለማጎልበት ሁሉም የአብሮ መኖርና መቻቻል ባህልን እንዲያከብርም ጥሪ ቀርበዋል። በባህር ዳር ለሶስተኛ ቀን ተካሂዶ የዋለው የብሔረ አማራ ዲሞክራሲያዊ ንቅናቄ የብአዴን ጉባኤ የተለያዩ ውሳኔዎችን አሳልፏል። የስያሜና የአርማ ለውጥም አድርጓል። ስያሜው ከብሔረ አማራ ዲሞክራሲያዊ ንቅናቄ ወደ አማራ ዲሞክራሲያዊ ፓርቲ ተቀይሯል። የወሰንና የማንነት ጥያቄን አስመልክቶ በስፋት ውይይት ሲደረግበት የቆየ ሲሆን በዛሬው ጉባኤ ጉዳዩ ሕገ መንግስቱን መሰረት አድርጎ እንዲፈታ መወሰኑን ዘጋቢያችን አስቴር ምስጋናው ዜናውን አድርሳናለች። አምስተኛ ቀኑን የያዘው የህወሀት የድርጅታዊ ጉባኤ በዛሬው ውለው የተለያዩ ውሳኔዎችን ማሳለፉን ከሀገር ውስጥ መገናኛ ብዙሃን ዘገባ አግኝተናል። ድርጅታዊ ጉባኤው በዛሬው ውለው የማዕከላዊ ኮሚቴ አባላት ምርጫ ያካሄደ ሲሆን የማዕከላዊ ኮሚቴ አባላት ቁጥር ከ45 ወደ 55 ከፍ እንዲል ወስኗል። ድርጅታዊ ጉባኤው አቶ አባይ ወልዱን ጨምሮ 12 ነባር አመራሮችንም ማሰናበቱን የሀገር ውስጥ ዜና ማሰራጫዎች ዘግበዋል። በኢንዶኔዥያው የመሬት መናወጥና ሱናሚ ያለቀው ሰው ቁጥር ከቀደመው አሃዝ ከእጥፍ በላይ ጨምሮ 832 መድረሱ ተዘግቧል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅቶቻችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ሰላም፣ ደህና ደሩ።